Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 17 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና
እኔ ማዳነች ፍስሐዬ ነን።
አዲሱን የቀን ገቢ ግምት በተመለከተ የተቀየረ ነገር የለም ሲሉ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ሥራ አስኪያጅ አቶ ከበደ ጫኔ አስረድተዋል።
የተወሰነ ነገር የለም። ሰዎች እየተጋነነብን የሚል ቅሬታ ያላቸው ካሉ የቅሬታ ስርዓት ተዘርግቷል። የተጋነነውን በስርዓት እየቀረበ እውነት ተጋኗል አልተጋነንም እየተመረመረ መረጃቸው እያቀረቡ ይሻሻሉ ይሻሻላል። ትክክለኛ ግምት ከሆነ ደግሞ በዛው ጸንቶ ይቀጥላል። ስለዚህ የተቀየረ አሰራር ስርዓት የለም።
ግብር ከፋዮችንም በጉዳዩ አነጋግረናል። ሙሉ ዘገባ በአብይ ርዕስ ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከ100 በላይ የሚሆኑ በቅርቡ ከኢትዮጵያ እስር ቤቶች የተፈቱ ሶማሌዎች የሶማሊያ መንግስት ተረክቧቸው ባለፈው ቅዳሜ ሞቃዲሾ መግባታቸውን የመንግስት ባለሥልጣኖች ለአሜሪካ ድምፅ የሶማሊኛ አገልግሎት ገልጸዋል። 114 የሚሆኑት ሰዎች ከአይሮፕላን እንደወረዱ የደስታ መንፈስ ይታይባቸው እንደነበር፣ አንዳንዶችም መሬቱን እንደሳሙ፣ ቤተሰቦቻቸው ደግሞ በደስታ እንደተቀበሏቸው የደስታ እንባም እንዳነቡ ባለሥልጣኖች ጠቁመዋል። ሶማሌዎቹ ወደ ኢትዮጵያ ሕገ ወጥ በሆነ መንገድ መግባትን ባካተቱ የተለያዩ ወንጀሎች ታስረው እንደነበር የመንግሥት ባለሥልጣኖች ተናግረዋል። ከተፈቱት እስረኞች ጋር አብሮ የነበሩት በሶማሊያ ኢትዮጵያ አምባሳደር ጀማሉዲን ሙስጣፋ ዑመር የእስረኞቹ መፈታት የሁለቱም ሀገሮች መልካም ግንኙነትን ያንጸባርቃል ብለዋል። እስረኞቹን ወደ ሀገራቸው ያደረሷቸው በኢትዮጵያ የሶማሊያ አምባሳደር መሐመድ አሊ ኑር በበኩላቸው ኢትዮጵያ እስረኞቹን በምህረት በመልቀቋ አመስግነዋል። ሶማሌዎቹ እስረኞች የተፈቱት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የሶማሊያ ጠቅላይ ሚኒስትር አሊ ኸይር ተገናኝተው ከተናገሩ በኋላ ነው። ሁለቱ መሪዎች አዲስ አበባ የተነጋገሩት የአፍሪካ ህብረት 29ኛ ጉባኤ በተካሄደበት ወቅት ነው።
ሶስት የአፍሪካ ሀገሮች በነዳጅ ዘይት የበለጸገችው አንጎላ፣ በምስራቅ አፍሪካ ትልቅ ቦታ እንዳላት የሚነገርላት ኬንያና በፍጥነት እያደገች ያለችው ሩዋንዳ በመጪው ወር ምርጫዎችን ለማካሄድ ተዘጋጅተዋል። እነዚህ ሦስት ሀገሮች በመልክዓ ምድር በፖለቲካና በኢኮኖሚ የተለያዩ ቢሆኑም የሚያካሂዷቸው ምርጫዎች ለሀገሮቹ ወሳኝ ክስተቶች እንደሚሆኑ ተንታኞች እየተናገሩ ነው። በየብስ የተከበበችው ሩዋንዳ ምርጫ የፊታችን ሐሙስና አርብ ይካሄዳል። በኢትዮጵያ የዘመን አቆጣጠር በ1985ና በ1986 ዓ ም የተፈጸመው ዘግናኝ ፍጅት ካበቃ ጊዜ አንስቶ ሀገሪቱን ሲገዙ የቆዩት ፖል ካጋሜ ይመረጣሉ የሚል ግምት አለ። ከ14 ቀናት በኋላ ኬንያ በምታካሄደው ምርጫ ፕሬዚደንት ኡሁሩ ኬንያታና የተቃውሞ መሪ ራይላ ኦዲንጋ ይወዳደራሉ። የአውሮፓ ህብረት ከ100 በላይ ታዛቢዎችን ወደ ኬንያ እንደሚልክ አሳውቋል። የአፍሪካ ህብረት በቀድሞው የደቡብ አፍሪካ ፕሬዚደንት ታቦ ምቤኪ የሚመሩ ታዛቢዎችን ይልካል። መሠረቱ ዩናይትድ ስቴትስ የሆነው ካርተር ማዕከልም በቀድሞው የውጭ ጉዳይ ሚኒስትር ጆን ኬሪ የሚመሩ ታዛቢዎችን እንደሚልክ ታውቋል። የአንጎላ ምርጫ በአውሮፓውያኑ የዘመን አቆጣጠር ነሐሴ 23 ይካሄዳል። ልክ የዛሬ ወር ማለት ነው። ለ38 ዓመታት ያህል ሀገሪቱን ሲገዙ የቆዩት የ74 ዓመት ዕድሜው ጆዜ ኤድዋርዶ ዶ ሳንቶሽ አይወዳደሩም። በምርጫው የሚወዳደሩት የሪጅም ኒዜው ገዢ ፓርቲና የቆየው ተቃዋሚ ፓርቲ ናቸው።
የፕሬዚደንት ዶናልድ ትራምፕ የቅርብ አማካሪ የሆኑት የሴት ልጃቸው ባለቤት ጀሬድ ኩሽነር ባለፈው ዓመት በዩናይትድ ስቴትስ በተካሄደው የምርጫ ውድድር ወቅትና ከዚያ በኋላ 4 ጊዜ ከሩሲያ ባለሥልጣኖች ጋር ተገናኝተው እንደተነጋገሩ ገልጸዋል። ይሁንና ከእነሱም ሆነ ከማናቸውም የውጭ መንግስታት ጋር አልተመሳጠርኩም ብለዋል። ኩሽነር ዛሬ ከሕግ መወሰኛው ምክር ቤት የስለላ ጉዳይ ኮሚቴ፣ ነገ ማክሰኞ ከሕግ መምሪያው ምክር ቤት የስለላ ጉዳይ ኮሚቴ ፊት ቀርበው ቃላቸውን ከመስጠታቸው በፊት ባለ 11 ገጽ መግለጫ ይፋ አድርገዋል። ሁለቱም የምክር ቤት ኮሚቴዎች ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ገብታለች የሚለውን ክስ እየመረመሩ ናቸው። በዩናይትድ ስቴትስ ከነበሩት የሩሲያ አምባሳደር ጋርም በርካታ የአጭር ጊዜ ስብሰባዎች እንዳካሄዱ ጠቁመዋል። የዩናይትድ ስቴትስንና የሩሲያን ግንኙነት ለማሻሻል ስላላቸው ፍላጎት መነጋገራቸውን ጠቅሰዋል። ይሁንና ከሩሲያው አምባሳደር ክስሊያክ ጋር በስልክ ተነጋግረዋል የሚሉትን የሚዲያ ዘገባዎችን አስተባብለዋል።
መኪና ውስጥ የተጠመደ የታሊባን አጥፍቶ ጠፊ ፈንጂ አፍጋኒስታን ዋና ከተማ ካቡል ውስጥ በትንሹ የ38 ሰዎችን ሕይወት አጥፍቷል። የአገር ውስጥ አስተዳደር ሚኒስቴር ቃል አቀባይ ናጂብ ዳኒሽ አንድ አጥፍቶ ጠፊ በፈንጂ የተሞላውን መኪና በከተማይቱ ምዕራብ ክፍል የመንግሥት ሠራተኞችን ካሳፈረ ሚኒባስ ጋር እንዳጋጨው ገልጸዋል። ፈንጂው የፈነዳው አውቶቡስ ውስጥ ሰው በሚበዛበት ገበያ ላይ ሲያልፍ በመሆኑ በባለሱቆችና በመንገደኞች ላይ ጉዳት ማድረሱን እማኞች ለጋዜጠኞች ተናግረዋል። የካቡል ፖሊስ ጽሕፈት ቤት በገለጸው መሠረት የጥቃቱ ሰለባ የሆኑት ሰዎች አብዛኞቹ ማዕድንና ነዳጅ ዘይት ኩባንያዎች ላይ የሚሰሩ ናቸው።
ፓኪስታን በምትገኘው ምስራቃዊት ከተማ ላሆር በአጥፍቶ ጠፊነት የሚጠረጠር ሰው ቢያንስ 26 ሰዎችን ገድሎ 50 የሚሆኑትን እንዳቆሰለ የሀገሪቱ ባለሥልጣኖች ገልጸዋል። ጥቃቱ ዛሬ የተፈጸመው ሰው በሚበዛበት ገበያ ላይ የአካባቢው አስተዳደር ሠራተኞች የመንግሥት ሕንፃዎች አካባቢ ካለፈቃድ የሚሰሩ ሱቆችን ለማስወገድ ይሰሩ በነበረበት ወቅት መሆኑ ታውቋል። ሱቆቹን የሚዘጉት በጸጥታ ስጋት ምክንያት እንደሆነ ተገልጿል። ተቃውሞ እንዳይነሳ ሲሉ ፖሊሶች ሰራተኞቹን አጅበው ነበር።
በአሮጌቱ ኢየሩሳሌም የሙስሊሞችና የአይሁዳውያን የተቀደሰ ስፍራ ላይ የተነሳው ውጥረት ድንበር ተሻግሮ ወደ ሊባኖስ ተዛምቷል። ሪፖርተራችን ሮበርት በርገር ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ትናንት እሁድ አንድ የእስራኤል ኤምባሲ ዘበኛ በጠመንጃ መፍቻ ሊያጠቁት የሞከሩትን ሁለት ዮርዳኖሳውያን በጥይት ከገደለ በኋላ አማን ከተማ ውስጥ ቁጣ ያዘለ ተቃውሞ ተቀስቅሷል። ድንገቱም እስራኤል በአልአቅሳ መስጊድ አዲስ የዘረጋችውን የጥበቃ አሰራር በመቃወም የተፈጠረውን አለመግባባት ለማስወገድ ዮርዳኖስ የያዘችውን ጥረት የበለጠ ውስብስብ ያደርገዋል ተብሎ ይፈራል። በጥንታዊቷ የኢየሩሳሌም ቅዱስ ከተማ ለጸጥታ ጥበቃ ሲሉ የተተከሉ ካሜራዎችና የኤሌክትሮኒክስ መመርመሪያዎች የፍልስጤማውያኑን ተቃውሞና በስለት የማጥቃት ሁኔታዎች ቀስቅሰዋል። ዮርዳኖስ እንደሚታወቀው የአላክሳ መስጊድን እንድትጠብቅ አደራ ተሰጥቷታል። አማን ከሁለቱም ማለትም ከእስራኤልና ፍልስጤማውያን ጋር ጥሩ ግንኙነት ስላላትም ቁልፍ አደራዳሪ ስትሆን፣ የኤምባሲ ጠባቂዋ ሁለቱን ዮርዳኖሳውያን በመግደሉ ምክንያት ከእስራኤል ጋር ዲፕሎማሲያዊ ጭቅጭቅ ውስጥ ገብታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሁኔታውን በተመለከተ ሲናገሩም
ሻናኑ መከሚም መገኢም ሾትፊም ም ጎሜ ቢተኾን ወመምሻል
ሀገራቸው ቀውሱን በአጣዳፊና በሰላማዊ መንገድ ለመፍታት ባላት ፍላጎት ከዮርዳኖስ ከፍተኛ ባለሥልጣናት ጋር እየተወያየች መሆኗን አስረድተዋል። ሁከቱ ለሦስተኛ ጊዜ የፍልስጤማውያኑን መነሳሳት ይቀሰቅሳል ስትል ነው እስራኤል ያላት ፍራቻ። ውጥረቱ ባየለ ቁጥርም አሁን ያለውን አለመግባባት ለመፍታት የተያዘው ጥረትን ያወሳስባል ሲሉ ታዛቢዎች አስረዳሉ። እዚህ በዋሽንግተንም የትራምፕ አስተዳደር ሁኔታውን እንዳሳሰበው ገልጿል። የዩናይትድ ስቴትሱ ልዑክ ጄሰን ግሪንብላትም ሁለቱን ወገኖች አገናኝቶ ለማነጋገር ወደ አካባቢው ሄደዋል ተብሏል።
በመጨረሻም የእስራኤል የውጭ ጉዳይ ሚኒስቴር ዮርዳኖስ በሚገኘው የእስራኤል ኤምባሲ ያለ የጸጥታ ጥበቃ ዘበኛ ሁለት ዮርዳኖሳውያንን ተኩሶ እንደገደለ ዛሬ ተናግሯል። ሁለቱ ሰዎች የተገደሉት አንደኛው ዮርዳኖሳዊ ዘበኛውን በማጥቃቱ ነው ይላል የውጭ ጉዳይ ሚኒስቴሩ። የእስራኤል የውጭ ጉዳይ ሚኒስቴር መግለጫ እንደሚለው ሁለት ዮርዳኖሳውያን ሰራተኞችና አንድ ዮርዳኖሳዊ ባለንብረት ትላንት አማን በሚገኘው የእስራኤል ኤምባሲ የቤት ዕቃዎችን በመቀየር ሂደት ላይ ነበሩ። ከሠራተኞቹ አንዱ የጸጥታ ዘበኛውን ከኋላው አጠቃው። ከዛም ዘበኛው በከፈተው ተኩስ ሠራተኛው ተገደለ። በተኩስ ቆስሎ የነበረው ባለንብረት ደግሞ ኋላ ሞተ። እስራኤላዊ ዘበኛ ትንሽ ጉዳት ደርሶበታል ይላል መግለጫው። ከዮርዳኖስ መንግሥት ጋር እየሠራ መሆኑንም የውጭ ጉዳይ ሚኒስቴሩ ጠቁመዋል። የዮርዳኖስ የሕዝባዊ ጸጥታ ጥበቃ ዳይሬክቶሬት ጉዳዩ እየተመረመረ እንደሆነ ገልጿል። እስራኤል ካለፉት ጥቂት ሳምንታት ወዲህ ምስራቅ ኢየሩሳሌም በሚገኘው በዮርዳኖስ ጥበቃ ስር ባለው የሙስሊሞች የተቀደሰ ቦታ ላይ የጸጥታ ጥበቃ መሳሪያ ከተከለች ወዲህ በእስራኤልና በዮርዳንስ መካከል ውጥረት ሰፍኗል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሐምሌ 17 2009 ዓመተ ምህረት ምሽት ፕሮግራም ነው።
በአማራ ክልል 6 ወረዳዎች በተከሰተ አጣዳፊ ተቅማጥ ትውከት ወረርሽኝ ከ200 በላይ ሰው መታመሙንና ቢያንስ 4 ሰው መሞቱን የጤና ቢሮው አስታውቋል።
አንዳንድ ጊዜ በተለይ ጸበል ቦታዎች ላይ ያለው ነገር በጣም ብዙ ጊዜ የሚያማቸው ሰዎች ይመጣሉ ጸበል ቦታ ላይ እና ኖርማሊ ድሮውን ቢሆን ይሄኛው አሰት ባይሆን ሌላ ምክንያት ተቅማጥ ያማቸዋል እና ያን ሁሉ እንቆጥራለን። አስቀምጠው ብሎ ብሎ በዛው ነው የሚቆጠረው። እንዲህ አይነት እንትኖችም አሉ።
ዶክተር አበባው ገበየሁ የአማራ ብሔራዊ ክልላዊ መንግሥት የጤና ቢሮ ኃላፊ ናቸው። ወረርሽኙ በቁጥጥር ስር መዋሉን ተናግረዋል። በጤና ዝግጅት በስፋት ይመለሳሉ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያው የዕለቱ አብይ ርዕስ ይቀርባል።
አዲሱን የቀን ገቢ ግምት በተመለከተ ደረጃ ሐመርኋ አነስተኛ ቁርጥ ግብር ከፋዮችም ሆነ ማንኛውም ግብር ከፋይን በተመለከተ የተቀየረ ነገር የለም ሲል የኢትዮጵያ መንግሥት አስታውቋል። የኢትዮጵያ የገቢዎችና ጉምሩክ ባለሥልጣን ሥራ አስኪያጅ አቶ ከበደ ጫኔ ባመኑበት ይክፈሉ በሚል የተሰራጨው ዜና የተሳሳተ ነው ሲሉ አስተባብለዋል። ጽዮን ግርማ ተጨማሪ አላት።
አዲሱ የቀን ገቢ ግምትን በተመለከተ የደረጃ ሐመርኋ ዝቅተኛ ግብር ከፋዮች ገማቾች የወሰኑት ግምት እንደተነሳና ነጋዴዎች ባመኑበት ይክፈሉ በሚል መወሰኑ ከቅዳሜ ጀምሮ በስፋት የተሰራጨ ዜና ነበር። የአሜሪካ ድምጽ ከዚህ ቀደም በዚህ ተመን ላይ ቅሬታ ሲያቀርቡ ወደ ነበሩ ነጋዴዎች ስልክ በመደወል አስተያየት እንዲሰጡበትም ጠይቆ ነበር። ነገር ግን ነጋዴዎቹ እነሱም እንዲህ አይነት መረጃዎች ደርሷቸው በመደሰት ወደ ቀበሌ ሲሄዱ ቅሬታቸውን ባለው አሰራር ቀደም ሲል በነበረው እንዲያቀርቡ ያቀረቡትም እስኪጣራ እንዲጠብቁ እንደተነገራቸው ገለጹልን። ሁኔታውን ይዤ በሚኒስቴር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ጋር ደወልኩ። አቶ ከበደ ለሪፖርተር ጋዜጣ የሰጡትን ቃለ ምልልስ ጠቅሰው እሱ ተዛብቶ በመቅረቡ እንጂ ምንም የተቀየረ አሰራር እንደሌለ ገለጹልኝ።
ባመኑበት ይክፈሉ አላልኩም እና ኢንተርቪው አድርጎኛል፣ ግን ስቶክ የሆነ ነገር ነው ያስተላለፈው። ርምት ማድረግ እንዳለባቸውም ተነጋግረናል። በቀጣይትም ማስተካከያ እናደርጋለን ብለው ይቅርታ ጠይቀዋል።
በአሁኑ ሰዓትም ምንም የተቀየረ ነገር እንደሌለና ነጋዴዎች በተዘጋጀው የቅሬታ አሰራር መሰረት ቅሬታቸውን የሚያቀርቡበት መንገድ ብቻ እንዳለ ተናግረዋል። አቶ ከበደ
የተወሰነ ነገር የለም፣ ሰዎች የተጋነነብን የሚል ቅሬታ ያላቸው ካሉ የቅሬታ ስርዓት ተዘርግቷል። የተጋነነውን በስርዓት እየቀረበ እውነት ተጋናል አልተጋነንም እየተመረመረ መረጃቸው እያቀረቡ ምሻሻሉ ይሻሻላል። ትክክለኛ ግምት ከሆነ ደግሞ በዛው ጸንቶ ይቀጥላል። ስለዚህ የተቀየረ አሰራር ስርዓት የለም።
በሌላ በኩል ዛሬ ከጠዋት ጀምሮ በመርካቶ የሚገኙ ነጋዴዎች የመሸጫ መደብሮቻቸውን ዘግተው እንደነበርና ከሰዓት በኋላ ደግሞ በከፊል መክፈታቸውን በአካባቢው የሚገኙ ነዋሪዎች ገልጸውልናል። በቦታው እንደነበር ገልጾ ስሙን መናገር ያልፈለገ ወጣት ተከታዩም ብሎናል።
ከአራት ሰዓት ዝግ ነበረ። ከዛ ፌደራሎቹ ጭንጭንታውን ሲሰሙ እንዳለው መጡ። በመኪና በእግሬን በሁሉም በቃ መጡ። በግድ እንዲከፍቱ አረጉ። ከዛ ወደ 5 ሰዓት አካባቢ 6 ሰዓት አካባቢ በግድ ሲፈቱ ስለተባሉ ከፈቱ። ከዛ በኋላ ወደ ስራ ገቡ ማለት ነው እንጂ ጠዋት ዝግ ነበረ። ጠዋት በቃ ወደ አንዋር መስጊድ አካባቢ ሳይ በቃ ረብሻት ነበር። ሰው ከመንገድ አያልፍም። በቃ ግርግር ነው በቃ እንዳለው።
ወጣቱ እንደገለጸልን ነጋዴዎቹ የተተመነውን የቀን ገቢ ግምትና የግብር ከፋይነት መርሃ ግብራቸውን መለወጡን በተመለከተ ተቃውመው አድማ እንደነበር ገልጾ ከሰዓት በኋላ ግን ሱቆቹ በከፊል መከፈታቸውን አስረድቶናል። ከዚህ ቀደም በኮልፌ ቀራኒዮ በአልጋ ልብስ ስራ ተሰማርተው ከነበሩትና ስናነጋግራቸው ከቆየነው መካከል ባመኑበት ይክፈሉ የሚለውን ዜና ሰምተው በመጠባበቅ ላይ እንደነበሩ አንድ ነጋዴ ገልጸውልናል።
አዲስ ነገር ምንም የለም። አሁን ተመሸን የሰማሁት እንግዲህ ሰው ባመነበት ይክፈል ምናምን የሚባል ወሬ ደግሞ እየተሰማ ነው። ምንም በግልጽ የተነገረ ነገር የለም እስካሁን።
ደጋፊዎቹ እንደሚሉት አሁን እየተባሉ ያሉት ቅሬታችሁን በተዘጋጀው የቅሬታ ማቅረቢያ መንገድ አቅርቡ ብቻ ነው። አቶ ከበደ ጫኔ በበኩላቸው 80% የሚሆኑ ነጋዴዎች በዚህ ሂደት ቅሬታቸውን ያቀረቡ ምላሽ እየተሰጣቸው ነው ብለዋል።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ባለፈው ሐሙስ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ዶክተር አዲሱ ገብረ እግዚአብሔር የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር የአገሪቱን የመብት አያያዝ ሪፖርት ያቀረቡበት አንድ ስብሰባ ተካሂዶ ነበር። ስብሰባውን የጠራው በኢትዮጵያ መንግሥት ተቀጥሮ ይሰራል የተባለው ኤስጂአር ኤልኤልሲ የተባለው ሎቢስት ወይም አግባቢ ቡድን መሆኑም ታውቋል። በስብሰባው ላይ ለመገኘት ከሄዱ ኢትዮጵያውያን መካከል አንዳንዶቹ ከገቡ በኋላ እንዲወጡ የተደረጉ ሲሆን ሌሎች ደግሞ ከብዙ ጭቅጭቅ በኋላ ቢገቡም ጥያቄ የማቅረብ እድል እንደተነፈጉ ተናግረዋል። አዲሱ አበበ ዝርዝር ዘገባውን ያቀርባል።
የሐሙሱ ስብሰባ የዲሲ ግብረ ኃይል በሚባለው ቡድን ቅዋሜ ደርሶበት እንደነበር ከተለያዩ ድረ ገጾች ተረድተናል። ይህ ተቃውሞ የደረሰበት ስብሰባ አጀማመሩ ምን ይመስል ነበር? አቶ ዳዊት ሙሉጌታ ስብሰባውን ከተከታተሉ ኢትዮጵያውያን አንዱ ነበሩ።
መጀመሪያ በር ላይ ስም ዝርዝር እያዩ ነው የሚያስገቡት። ምክንያቱም በግብዣ ብቻ ነበረ ጥሪው። ግብዣው የደረሰኝ ከሎቢንግ ካምፓኒ ማኔጀሯ ነበረ። እሱን አሳየሁኝ ኢሜሉን። ነገር ግን ከዛው ከኤምባሲው ሰዎች ቀጥታ በእነሱ የተጠሩ ሰዎች ካልሆኑ አብዛኞቹ አልገቡም። ምክንያቱም ከሪዘርቬሽን ውጪ ኤምባሲው የጠራቸው ሰዎች አሉ። ኤምባሲው ሀበሾች በሪዘርቬሽኑ ይመጣሉ ብሎ አልጠበቀም። ምክንያቱም ዋን ቱ ዋን ስለሚጠሩ ማለት ነው። የሀበሻ እንግዶች እኛ የመጣ ነው በሎቢንግ ካምፓኒ ነው። እዛ ስም ዝርዝራችን አልተገኘም የሀበሻ ስም ዝርዝር ውስጥ። ስለዚህ አትገቡም የሚል ጥያቄ ቀረበልን። ነገር ግን እኔ እዛው ቁጭ ቆንኩኝ። ለአንድ ለ15 ደቂቃ ክርክር ነበረ። ወደ 4-5 የሚሆኑ ሰዎች ይመስለኛል ኤምባሲ ሰራተኞች ናቸው። በኋላ ግን ነገሩ በጣም የከረረ ሲሄድ የኤምባሲው ምክትል አምባሳደር የሆኑት አቶ ረታና
አቶማ
ረታ ይባላሉ መድረኩን የሚመሩት የነበረው የዛ ቀን እሳቸው ነበሩ። እሳቸውና አንድ ስሙን አሁንም አላስታውሰው የአሜሪካ መንግስት ተወካይ ነኝ ያለ ሰው መጨረሻ ላይ እንግዲህ ገብተህ ውጭ እንደሚጮ ሰዎች ተቃውሞ ማታሰማ ከሆነ እንፈቅድልሃለን ገብተህ ተካፍለህ ትወጣለህ አሉኝ። እሺ ተስማማው። መታወቂያን አሳያሉኝ፣ ስሜን መዘገቡ። በዛ ሁኔታ ነው የገባሁት።
እና መክፈቻ ንግግር ማን አረገ?
መክፈቻ ንግግር እንግዲህ መድረኩን አቶ ረታ ከፈቱት እና መክፈቻ ንግግሩን የኤምባሲው አምባሳደር ግርማ ብሩ አረጉ። በመቀጠል አቶ ዶክተር አዲሱ ገብረ እግዚአብሔርን ጋበዟቸው። ከዛ ነው ይሄ ነው።
ሌላው በዚህ ስብሰባ እንዲሳተፉ በአዘጋጁ ሎቢስት ቡድን የተጋበዙት ነገር ግን ከገባሁ በኋላ እንደወጣ ተደረግሁ ያሉት የሕግ ባለሙያው አቶ ፍጹም አቻሜልህ ናቸው። ገና ሲገቡ ጀምሮ ካዩት ይነሳሉ።
የዋሽንግተን ዲሲ ግብረ ኃይል ልጆች ናቸው። እዛ ሰላማዊ ሰልፍ ሲያደርጉ መፈክር ይዘው የታሰሩ ሰዎችን ፎቶግራፍ ይዘው ስማቸውን እየጠሩ የሚገቡትን ሰዎች እኔንም ጭምር አትግቡ እና ሎቢንግ ፈርሙን ደግሞ ለገዳዮች ነው ሎቢ የምታደርጉት እያሉ ይሉ ነበር። እና እኔ እንግዲህ ያንን አስመዝግቤ ያለው በስልኬ ውስጥ አለ የላኩት የኢሜይል መልእክት፣ እሱን ይዤ በርጋ አንድ ወጣት ነጭ ልጅ ስሜን ጠየቀ። የነገርኩት ግባ አለኝ። በርጋ አንድ ኢትዮጵያዊ ወጣት የትግራይ ተወላጅ፣ እሱ ስም ማን ነው አለኝ። ስሜን ነገርኩት። አይ እዚህ አማርኛ ሊስቱ ጋር የለህም አለኝ። እኔ እዛ ላክም እዛ በርጋ ያለውን ልጁን ጠይቀው በእነሱ ኩባንያ በኩል ነው የተመዘገብኩት ብዬ ትቼው ገባሁኝ። ከአምስት ደቂቃ በኋላ ይሄ ወጣት ልጅ መጣና ኢትዮጵያዊው እዚህ ስም ጋር ስለሌለ ውጪ ውጣና ተመዝግበን አለኝ። አልወጣም፣ ምክንያቱም ተመዝግቤ ነው የገባሁት እና ደግሞ ይኸውልህ ኢሜይሉ፣ ምንም ሌላም ነገር አያስፈልግም፣ ስለዚህ አልወጣም አልኩት። ሄደ። እንደገና ከአምስት ደቂቃ በኋላ ሌላ እንደዚሁ ፈርጠም ያለ ጡንቻ ያለው የትግራይ ተወላጅ እንዳይመስለኝ የዛ አካባቢ የሴኪሪቲ ኃላፊውን እንደዛ ይመስላል ሁኔታው፣ መጣ። ማን የጠራህ አለኝ። እናንተ በፈለጋችሁት መሰረት ተመዘገብኩኝ መጣው በሎቢንግ ኩባንያው ኢሜል ላኩኝ በዛ ነው መጣሁት እና ምንድነው ነገር ይሄ እኮ የሰባይ መብት ስብሰባ ነው ይሄ ኢትዮጵያ ኤምባሲ ነው እዚህ ስብሰባ ይካሄዳል የምትፈልጉትን መስፈርት አሟልቼ ነው መጣሁት አይ ውጪ ውጣና ተነጋግረን ተመዝግበት መጣለ ምክንያቱም ያማርኛ ሊስት ውስጥ የለም እንዴት ነው የገባው እንዴ ባጥር ዘለ ይያርልም የገባው በር ላይ ልጁ አስገባኝ እና አትፈልገውን አሟልቼ ነው የገባው ስለዚህ ተመልሼ ሞጣበትና መዘገበት ምክንያት የለም አልወጣም አልኩት እንደገና ካን ደቂቃ በኋላ ለነገሩ ሄዶ ተነጋገሩ አሁን ሳይ ፎቶግራፍ ላይ የኮሚሽነሩም እዛ ነበር አይቼዋለሁ አጠገቤ ሌሎች ሰዎች መጣው ተቀመጡ ስብሰባው እንግዲህ ሊጀመር አካባቢ ነው ከተሰብሳቢዎች መሃል የኦሮምኛ ተናጋሪዎች ነበሩ ከፊቴ ነበሩት አንደኛው ለኔ ሊያብራራልኝ ሞከረ እንዲህ እኮ ነው ሲለኝ ከርሶ ጋር ለማወራው ከሱ ጋር ነው አልኩት ሶስተኛ ሰው መጣ እንደገና እንደዚሁ ያው የኤምባሲው ሐላፊ ነገር ይመስል የትግራይ ተወላጅ ነው እዚህኛ ሊስት ጋር ስለሌለ መውጣት አለበ አለ ይሄ የኢትዮጵያ ኤምባሲ አይደለም የእናንተ ስብሰባ ነው አልኩት አዎ የኛ ነው አለ የሰባይ መብት ስብሰባ አይደለም አልኩት አይደለም እና እንድትወጣ ነው ፈልጋለሁ ውጣ ነው የምትለኝ አልኩት አዎ አለ
ስማቸውን ለማያዝ ሞክረዋል ቅርታ
አልጠየቁም አላልኩ
ከስብሰባ ውጡ ተብለው ወጡ አቶ ፍጹም ከዚያስ
ወጣው እንደገና በር ላይ ወጣት ልጅ አገኘው መጥቼ አስገብተኝ ነበር አሁን ያሰጡኝ ነው ምንድነው ይሆነ ያለ አልኩት እሱ እንደገና ለኔ ተሟጋቸው ነው ለምን ነው የምታሰጡት አላቸው ነው እኛ ጋር ሊስት የለም ዝም ብሎ ነው የገባው ምናምን አሉት ከዛ ለልጁ ነገርኩት ለነዚህ ገዳዮች ነው ያንተ ድርጅት ሎቢ የሚያደርገው እና ንገረው ለሐላፊ ለአለቃ እነዚህ ገዳዮች ናቸው እዚህ ሀገር ባይሆን ኖሮ ወይ ያስሩኝ ወይ ይገሉኝ ነበር
ዋና አላማዬና ለመግባትም የፈለኩት ጥያቄ ለማቅረብ ነበር ያሉኝ አቶ ዳዊት ሙሉጌታ ለመሆኑ ጥያቄ ለማቅረብ እድል አገኙ በሩ ላይ ልግባ አትገባም የሚሉ ዝግብ ቢኖርም አሉ። በመጨረሻ ግብዣውን የላኩልኝን ሰው አግኝቼ እሳቸው ጠይቀው ገባሁ ግን በማስጠንቀቂያ ነበር ይላሉ። እንዴት?
እንደ ማስጠንቀቂያም እንደ ጥያቄም አድርገው ውስጥ ገብታ እንድንነሱ አትጩሁም እንግዲህ መተወቂያን አሳየን ምናም በሚል ለመግባት ስል ያው መተወቂያን አሳየዋቸው ስሜን መዘገቡና በኋላ ላይ ስብሰባው መጀመሪያው አካባቢ ላይ ገባሁ ወደ ውስጥ።
ጥያቄ ለመጠየቅ እድል አገኘ?
ጥያቄውን እድል የሚሰጡት የነበሩት ምክትል አምባሳደሩ አቶ ወረታ ነበሩና አዳራሹ ውስጥ ሲያዞሩ ቆይተው መጨረሻ ላይ እኔ ብቻ ነበርኩኝ እጄ ወጣሁት እና የመጨረሻው ጥያቄ ደረሰኝ ለእኔ ነበርና ጥያቄው እንግዲህ ያው ለእኔ አልተመለሰም። ለነጮች እንዲፈልጉት አድርገው ያው ለመመለስ ሞክረዋል ሰምተዋል። በኋላም ፕሮግራሙ ካለቀ በኋላም ስለጠየቁት ጥያቄ ጠይቀውኛል የመጡ ወደ 4-5 የሚሆኑ ሰዎች።
አቶ ዳዊት እንደገለጡልኝ ለሚቀርቡ ጥያቄዎች መልስ ይሰጡ የነበሩት ከኢትዮጵያ የመጡት የሰብአዊ መብት ኮሚሽነሩ ዶክተር አዲሱ ሲሆኑ የሎቢስት ቡድኑ ተግባር ስብሰባውን ማደራጀት፣ የሚበተኑ ወረቀቶችን ማዘጋጀት ነበር። በስብሰባው ወቅት ስለተነሱ ጥያቄዎች ግን አቶ ዳዊት ይህን ብለውኛል።
የሚኒስትሪ ተወካይ የሆኑ ሰዎች ስለ እስክንድርና ስለአንዳርጋቸው ጽጌ ጠይቀዋል። ስለ ሂውማን ራይት ከመንግስት ጋር ስላለው ግንኙነት፣ ወደፊት እንዴት የሂውማን ራይት አያያዝ እንዴት ሊሻሻል እንደሚገባ አንስተዋል። እኔም የራሴን ጥያቄ አንስቻለሁ። በቅርብ ስለተደረገው ስለ 600 ምናምን የህዝብ ጭፍጨፋ ሪፖርታቸው ላይ አቅርበዋል እና የጎንደርና የአማራ አጠቃላይ በኢትዮጵያ ውስጥ ብለው ወደ 627 ሰዎች ተገለዋል እና ግድያውን በሚገርም ሁኔታ ተመጣጣኝ እርምጃ ነው የተወሰደው ምናምን እያሉ ነበር ለሪፖርቱም ላይ እዛ ላይ ሲያቀርቡ የነበረው ከዚህ በፊትም ፓርላማ ላይ ሲያቀርቡ የነበሩት እና ትኩረት አድርጌ ጥያቄ ያደረኩት በዛ ጉዳይ ላይ ነው። እኔ የጠየቅኩት ጥያቄ ላይ ብዙ ሰዎች ጥያቄ የፈጠረባቸው 100% የፓርላማው መቀመጫ የመንግስት ነው ስል ብዙ ሰው በመገረም ነበር ፊቱን እየዞረሰ የነበረው። ሲቀጥል የ627 ሰው ተገሏል እና የፍትሃዊ ነው ያሉትን ዶክተር አዲሱን ለእርሶ ይሄ ቁጥር ነው፣ ለእኛ ግን ወንድም፣ እህት፣ አባት እና ልጅ ነው የሚናገሩት ቁጥር። ለመንግስት ከቨር አፕ እያደረጉ ነው። ስለዚህ ለምን ስለ እነ አንዳርጓቸው ጽጌ፣ ስለ እነ እስክንድር ነጋ፣ አንዷለም አራጌ አትነግሩንም? ይህንን እንደዚህ ብለን በምንጠየቅበት ጊዜ በጣም ሰው በመገረም ነበር የፊቱ ላይ የሚታየው።
ሁለቱም እንግዶቼ ይህን ጉዳይ አስመልክተው ስብሰባውን ላዘጋጀው ቡድንም ሆነ ለኢትዮጵያ ኤምባሲ የቅሬታ ደብዳቤ እንደሚጽፉ ገልጠውልኛል። በዚህ ሪፖርት ላይ ከኤምባሲው መልስ ለማግኘት ሞክሬ አልቀናኝም። ተደጋጋሚ የስልክ ጥሪ ባደርግም የሎቢስቱንም ስልክ አግኝተን ደውለን ነበር። ጉዳዩን በሚመለከት ግሬ ሎማን የሚባሉ ሰው እንደሚደውሉልኝ ተነግሮኝ ስልኬን ሰጠሁ። እስካሁን ምንም አልሰማውም። እነርሱም መልስ ካላቸው ወደፊት የምናቀርብ መሆናችንን እንገልጣለን።
ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አማችና ከፍተኛ አማካሪያቸው ጃረድ ኩሽነር የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ግንኙነት ነበረው ተብሎ በቀረበው ውንጀላ ዙሪያ ዛሬ ሰኞ የተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት የስለላ ኮሚቴ ፊት ቀርበው ቃላቸውን ሰጥተዋል። ሩሲያ በፕሬዝደንታዊ ምርጫው ጣልቃ ገብታለች፣ የትራምፕ ዘመቻ ሰዎችም ከሞስኮ ጋር ተመሳጥረዋል የሚለውን ክስ የሚመረምረው የሕግ መወሰኛ ምክር ቤቱ ኮሚቴ የዛሬውን ሸንጎ የሚያካሂደው በዝግ ነው። ፕሬዝደንት ትራምፕ ከሩሲያ ጋር ምንም ግንኙነት አላደረግኩም ሲሉ አስተባብለዋል። ከልጆቻቸው አንዱ የበኩር ልጃቸው ዶናልድ ግን የአባታቸው ተፎካካሪ የነበሩትን የዲሞክራቲክ ፓርቲ ዕጩ ሂላሪ ክሊንተንን የሚጎዳ መረጃ ለማግኘት ፈልገው ከአንዲት ሩሲያዊት ጠበቃ ጋር ተገናኝተው እንደነበር አምነዋል። ጃሬድ ኩሽነር ነገ ደግሞ የተወካዮች ምክር ቤቱ የስለላ ኮሚቴ ፊት ይቀርባሉ። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
የቤትና የህንፃ ግንባታና ሽያጭ ኩባንያ ባለቤት ኢንቨስተርና አሳታሚ ጃረድ ኩሽነር የሚስተር ትራምፕ ልጅ የኢቫንካ ባለቤት ናቸው። አባታቸው ቻርልስ ኩሽነርም የቤትና የህንፃ ንግድ ባለቤት ነበሩ። በፕሬዝደንታዊ ምርጫው ዘመቻ ወቅት ከከፍተኛ አማካሪዎቻቸው አንዱ የነበሩት ጃረድ ፕሬዝደንት ከሆኑ በኋላም ከእጅግ ቅርብ አማካሪዎቻቸው አንዱ አድርገው ሾመዋቸዋል። ፕሬዝደንቱ አጥባቂ የአይሁድ እምነት ተከታይ የሆኑትን የልጃቸውን ባለቤት ጃረድን የመካከለኛው ምስራቅ ፖሊሲ ዋና አማካሪያቸው እንዲሆኑም ሰይመዋቸዋል።
ጃረድ ከሌሎች ሀገሮች ጋር በምናደርጋቸው ስምምነቶች በመካከለኛው ምስራቅም ሰላም እንዲወርድ ለማድረግ የምንችለውን በመፈተሽ በሌሎችም ጉዳዮች እንዲያግዘን እፈልጋለሁ።
ሚስተር ትራምፕ ለልጆቻቸውና ላማቻቸው ለጃረድ ዋይት ሀውስ ቤተ መንግስት ውስጥ ከፍተኛ የስልጣን ቦታ በመስጠታቸው ሲነቀፉ ቆይተዋል። የሚስተር ትራምፕ ቤተሰብ የንግድ ኩባንያዎች ባለቤትነት አስተዳደሩ ውስጥ ከያዟቸው የፖለቲካ ስልጣን ቦታዎች ጋር የጥቅም ግጭት ሊፈጥሩ ይችላሉ የሚሉ ስጋቶች በዲሞክራት የምክር ቤት አባላት ተቀስቅሰዋል። ባለፈው ሳምንት ጃረድ ኩሽነር የግል ንብረታቸውን ይፋ ባደረጉበት በመጀመሪያው ሪፖርት ዝርዝር ውስጥ ሳያስገቡት ቀርቶ የነበረውን በትንሹ 10.6 ሚሊዮን ዶላር የሚገመት ንብረት ጨምረው እንዲያስተካክሉ መደረጉ በጥቅም ግጭት ዙሪያ የተነሱትን ስጋቶች ይበልጡን አቀጣጥሏል። የካሊፎርኒያዋ ዲሞክራት የምክር ቤት አባል ማክሲን ዋተርስ
ብዙዎቻችን ፕሬዝዳንቱና ቤተሰቦቻቸው የሚፈጽሙትን ህገወጥና ህገ መንግስቱን የሚጥስ ተግባር ለማጋለጥ በተቻለ መንገድ ሁሉ ስንሞክር ቆይተናል። እኔ በበኩሌ ወንጀለኛ ቤተሰብ የሚል ስም ከሰጠዋቸው ቆይቻለሁ።
ሩሲያ በ2016ቱ ፕሬዝደንታዊ ምርጫ ጣልቃ ገብታለች። የፕሬዝደንት ትራምፕ የዘመቻ ቡድንም በምርጫው ለማሸነፍ ከሞስኮ ጋር ተመሳጥሮ የፈጸመው አድራጎት አለ የሚሉት ውንጀላዎች በዩናይትድ ስቴትስ ምክር ቤትና በልዩ አቃቤ ህግ ምርመራዎች እየተካሄዱባቸው ነው። በዚህ ሳምንት የፕሬዝደንቱን አማች አቅርበው ቃላቸውን የሚቀበሏቸው የመወሰኛውና የመምሪያው ምክር ቤታዊ ኮሚቴዎች ቅዳሜ ዕለት ስራቸውን ከለቀቁት በዩናይትድ ስቴትስ የሩሲያ አምባሳደር ሰርጌይ ኪስሊያክ ጋር ሁለት ጊዜ በስልክ ስላደረጉት ውይይት ሳይጠይቋቸው አይቀርም። የኩሽነር ጠበቆች በበኩላቸው ከሩሲያው አምባሳደር ጋር የተነጋገሩት ዩናይትድ ስቴትስና ሩሲያ በሶሪያ ጦርነት ጉዳይ ትብብር ሊያደርጉ በሚችሉበት መንገድ ላይ ነው። ያ ደግሞ የትኛውንም ሕግ የሚጥስ አይደለም ብለዋል። ፕሬዚደንት ትራምፕ በሩሲያ ጣልቃ ገብነት ዙሪያ የተያዘው ምርመራ በድብቅ ይፋ በወጡ ምስጢራዊ መረጃዎችና በሐሰት ዜና ላይ ተመርኩዞ ቤተሰቤን ለመወንጀል የተከፈተ ዘመቻ ነው ብለው ውድቅ አድርገዋል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ስም የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
በዌብሳይታችን amharic.vanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ከተከተሉን ተነጋገሩ። ስርጭታችንን ከኦዲዮናው በተጨማሪም በእጅ ስልካችሁ voa.hon.mobi ላይ ትገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ነው። ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ከመስጥልኝ ካተሪና አስራት ይባላለሁ። ከቶሮንቶ ነው። ይሁን ያቀረበችው ሁለት ምሁራን በተመለከተ ዶክተር ያንስ በድሚያችን የተማርነው ነው ሲያስረዱት የነበሩ ምን አለ ፍቅር የሚያመጣ ነገር ተከትለን ወደ ፍቅር የሚያመጣ እነዚህ እኮ ኢትዮጵያ ለመበታተን የተነሱ ናቸው። እድሜያቸው በዛሬ ብለው ይሻለኛል ይሃድግ ልበላችሁ። ዶክተር ያንስ የሚናገሩት ትክክለኛ በድሮ ጊዜ ኢትዮጵያ በኢትዮጵያዊነቷ ነው እንጂ የምትታወቀው ይሄኮ የኛ አንድነት የማይፈልጉ ጣላቶቻችን የሚገሩብን መርዝ ነው። እባካችሁ እባካችሁ ዘር አገር አይገዛም ሰው ሰው ነው። እንነሱንም ልኮልን አይደለም ግን ለፍቅር እንዘጋጅ ነው ማለት።
ሰላም ቪኦኤዎች እንዴት ናችሁ? በዶክተር ዮሐንስ እና በዶክተር ብርሃነ መስቀል ማከለ ያለውን ውይይት ሰምቻለሁ። እነሱ በጣም ትልቅ ልዩነት ነው ያለው። ዶክተር ዮሐንስ ትክክለኛውን ነገር ነው ያስቀመጡት። ኢትዮጵያ የኢትዮጵያውያኖች ነች። ዶክተር ብርሃነ መስቀል ኃይል ይዘው እየተናገሩ ነው ያለ። በአሁኑ ሰዓት ኢህአዴግ እያደረገ ያለው መከፋፈል ለራሱ ሲል ነው እንጂ ለኦሮሞ ሲል አይደለም፣ ለጋምቤላ ኦር ለአማራ ሲል አይደለም፣ ለራሱ ሲል ነው። እኛ የምንፈልገው ኢትዮጵያውያኖች አንድ መሆን ነው። በክፍለ ሀገር ተከፋፍሎ በሚገዛበት ጊዜ እንደዚህ አይነት ችግር አልነበረም። የብሔር ብሔረሰብ ችግር አልነበረም። ኢህአዴግ ለራሱ ሲል ያደረገው ነገር ነው። አስቀምጦታል እኮ እስከ መገንጠል እንደሚቻል አስቀምጦታል። አንድ አርዕስት ያነሳሉ፣ በዛ አርዕስት ላይ ክብሪት ይጭራሉ። እኛ ጋዝ እየጨመርን ያለ ነው። ኢትዮጵያ የኢትዮጵያኖች ነች። ይሄ በአራት ነጥብ መዘጋት ያለበት ነገር ነው።
ዲዎች እንደምን አላችሁ? አንድነት ኃይል ነው። እባካችሁ ስለ አንድነት ጸልዩ። እግዚአብሔር አንድ ሰው ነው የፈጠረው፣ ሺህ ሰው አልፈጠረም። አዳምን ብቻ ነው የፈጠረው፣ ሌላ የፈጠረው የለም። እባካችሁ ይሄ የልጅ ጨዋታ ተውት። ለኪሳራ ነው ያደረገ። ማንኛችንም አላተረፍንም፣ ማንኛችንም አልተጠቀምንም። ሞታ አመት ለማትሞላ እድሜያችን ለምንድን ነው እርስ በራሳችን እንባላው? ይሄ 72 አመት ሰው ነኝ፣ ብዙ ነገር አይቻለሁ በህይወቴ። እመመክራችሁ ፕሊዝ፣ አንድነቱ ያዋጣል። ለምንድን ነው በሀገራችን በተወለድንበት የመሀይም ስራ እየሰራችሁ ወደ ጥፋት የምትመሩ? አገሪቷ አንድነት ነው የሚያዋጣት። ከአንድነት ውጭ ምንም ተስፋ የለም። ድር ሲያብር አንበሳ ያለ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
ክቡራትና ክቡራን አድማጮች በነጻ በምትደውሉበት ጊዜ በተዘዋዋሪው የስልክ መስመራችን 202-205-9942 ማለት ነው። በቅድሚያ በያላችሁበት ሀገር የውጭ ወይም የዓለም አቀፍ አገልግሎት ደውላችሁ ይህንን ቁጥር እንድትሰጡ እንጠይቃለን። ብዙ አድማጮች ክፍያ መጣብን እያላችሁ አቤቱታ እያሰማችሁ ነው፣ ቅሬታ እያሰማችሁ ነው። በቀጥታ ከደወላችሁ ቢላችሁ ላይ ክፍያ መምጣቱ አይቀርም። በቅድሚያ ወደ ዓለም አቀፍ አገልግሎት ኢትዮጵያ ውስጥ ከሆነ ደግሞ 98 ደውላችሁ ተዘዋዋሪ ጥሪ መሆኑን እንድታስመዘግቡ እንጠይቃለን። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን ሙዚቃ እንጋብዛችሁ። የዘገየሽበት ምን ይሆን ምክንያቱ? መሐሙድ አህመድ። የፕሮዲውሰሯ ብርሃን ኃይሉ ግብዣ ነው።
ሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ የዘገየ ሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው አስበው ሻላ አይኖቼ ተርበው እፎይ ባለ ልቤ ፍቅራችን አግኝቼ አግኝቼ ሊያዩሽ ይጓጓሉ ተርበው አይኖቼ ናፍቃለ አይኖቼ አትዞሪያቸው ተራቡ ተራቡ ስሶነሽባቸው አይ ናፍቃለ አይኖቼ አትዞሪያቸው ተራቡ ተራቡ ስሶነሽባቸው
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ ጃማይካዊው ኡሴን ቦልት አሁንም በዓለም ፈጣኑ ሯጭ መሆኑን እያስመሰከረ ነው። በሞናኮ ዳያመንድ ሊግ 100 ሜትሩን ከ10 ሴኮንድ በታች ገብቷል። በእግር ኳስ የኢትዮጵያ ከፍተኛ ሊግ ውድድር ተጠናቋል። ጅማ ከተማ ዋንጫውን ወስዷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ባሳለፍነው ሳምንት አርብ ሞናኮ ላይ የተካሄደውን የዳያመንድ ሊግ ዜና ላስቀድም። በዚህ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በሚዘጋጀው የዳያመንድ ሊግ ኡሴን ቦልት ጡረታ ለመውጣት የቀረው ጊዜ በጣም ጥቂት ቢሆንም በፈጣኑ የመቶ ሜትር ሩጫ ውድድር አሁንም በዓለም ተወዳዳሪ የሌለው መሆኑን አስመስክሯል። የ30 ዓመት ዕድሜ ያለው ቦልት ምንም እንኳ በአርቡ ዳያመንድ ሊግ አጀማመሩ ላይ ጥቂት የደከመ መስሎ ቢታይም 30 ሜትር እንደሮጠ ፍጥነቱን ጨመረ። 20 ሜትር ሲቀራቸው ሁሉንም ቀድሞ እንደሚጨርስ አረጋገጠና በ9.95 ሴኮንድ አጠናቀቀ። በጣም በቅርብ ከሚከታተለው አሜሪካዊው አይዛ ያንግ በ0.03 ሴኮንድ ነው ቀድሞ የጨረሰው። የደቡብ አፍሪካው ሲምቢኔ አካኒ ሶስተኛ። በዳግማዊ ሉዊስ ስታዲየም አርብ ዕለት ሌሎች የተለያዩ ውድድሮችም ተካሂደዋል። በ400 ሜትር ወንዶቹ አፍሪካውያን ናቸው ነግሰው የታዩት። ቀድሞ በአሜሪካውያኑ ፈጣን ሯጮች ተይዞ መቆየቱ ይታወሳል። አርብ ዕለት ግን አንደኛው የደቡብ አፍሪካው ቫን ኒከርክ ዌይድ ሲሆን ጊዜው 42.73 ሆኗል። የሁለተኛና ሦስተኛነቱን ስፍራ የወሰዱት የቦትስዋና አትሌቶች ናቸው። ማካዋላ አይዛክ ሁለተኛ፣ ቴቤ ባቦሎኪ ሦስተኛ። በወንዶቹ 800 ሜትር ኢማኑኤል ኮሪር ከኬንያ ቀድሞ ገብቷል። ካናዳ ሁለተኛ። አሁንም በወንዶቹ 1500 ከአንደኛ እስከ ሦስተኛ ተከታትሎ የገቡት በኤሊጃ ማናንጎይ የተመሩት የኬንያ አትሌቶች ናቸው። በሦስት ሺህ የዩናይትድ ስቴትስ አሜሪካው ኢቫን ጄገር በ8:01:29 አንደኛ ሲሆን ኬንያዊው ቤሬክ ኪፕቾጌ ሁለተኛ ሆኗል። የከፍታ ዝላይና የጦር ውርወራ ውድድሮችም ተካሂደዋል። በዕለቱ የፖላንዱ ሊሴክ ፒዮትር 5:82 ሜትር ዘሎ አንደኛ ሆኗል። የቼክ ሪፐብሊኩ ኩዲሊካ ያን እንዲሁም ፈረንሳዊው ሚናልዶ ኬቨን 5:72 ዘለው የሁለተኛና ሦስተኛነቱን ስፍራ ወስደዋል። ሌሎች አራት አትሌቶችም 5:72 ዘለዋል። የሞናኮውን ዳያመንድ ሊግ ዜና በዚሁ ላብቃ። በቅርቡ ለንደን በምታስተናግደው የዓለም አትሌቲክስ ሻምፒዮና ውድድር ኢትዮጵያ ከ800 እስከ ማራቶን ባሉት ርቀቶች የሚሳተፉትን አትሌቶቿን አዘጋጅታለች። የስም ዝርዝራቸው ግን ይፋ አልተደረገም። ተከታትለን እንደወጣ እንገልጻለን። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ። በሱፐር ሊጉ ጅማ ከተማ ዋንጫ አንስቷል ይላል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ባሳለፍነው ሳምንት አጋማሽ ድሬዳዋ ላይ በተደረገው የኢትዮጵያ ከፍተኛ ሊግ ፍጻሜ ጨዋታ ጅማ ከነማ ወልዋሎ አዲግራት ዩኒቨርሲቲን 2-1 በመርታት የ2009 ዓ.ም የከፍተኛው ሊግ ሻምፒዮን ሆኖ ዋንጫውን ጅማ ከነማ አንስቷል። የጅማ ከነማና ወልዋሎ አዲግራት ዩኒቨርሲቲ ለፍጻሜ የበቁት በውድድር አመቱ ከየምድባቸው አንደኛው ደረጃ አጠናቀቃቸው ሲሆን በቀጣይ አመትም ወደ ዋናው የኢትዮጵያ ፕሪሚየር ሊግ ይቀላቀላሉ። እንዲሁም ከየምድቡ ሁለተኛ ሆነው የጨረሱት የመቀሌ ከነማና የሀዲያ ሆሳዕና መቀሌ ከነማ 1-0 በመርታት መቀሌ ከነማ የኢትዮጵያ ፕሪሚየር ሊግ የተቀላቀለ ሶስተኛው ክለብ ሆኗል። ጅማ ከነማ፣ ወልዋሎ አዲግራት ዩኒቨርሲቲና መቀሌ ከነማ በ2010 ዓ.ም የውድድር አመት ከኢትዮጵያ ፕሪሚየር ሊግ የወረዱትን ሶስት ክለቦችን ተክተው በዋናው ፕሪሚየር ሊግ ይሳተፋሉ። ሌላው የእግር ኳስ ዜና ወደ ካፍ መልስ ማጣሪያ ያሸጋግረናል። የአፍሪካ ዞን 9ኛ ቻሌ የአፍሪካ እግር ኳስ ዋንጫ የመልስ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንት መጨረሻ ተካሂደዋል። በመጀመሪያው ማጣሪያ ጅቡቲን 5-1 ያሸነፈው የኢትዮጵያ ብሔራዊ ቡድን ዋልያዎቹ ሁለተኛውን የመልስ ማጣሪያ ጅቡቲ እንደማትጫወት በማስታወቋ በፎርፌ የኢትዮጵያ ብሔራዊ ቡድን በአጠቃላይ 8-1 ወደ ቀጣይ ማጣሪያ አልፏል። የኢትዮጵያ ቀጣይ ማጣሪያ ተጋጣሚም ከሱዳንና ቡሩንዲ አሸናፊ ይሆናል። በሌሎች የአፍሪካ ከተሞች ኡጋንዳ ደቡብ ሱዳንን በመልስ ጨዋታ 5-1 ሲረታ አጠቃላይ 6-2 ኡጋንዳ ወደ ቀጣይ ማጣሪያ አልፏል። ሴኔጋልም እንደዚሁ ሴራ ሊዮንም በመልስ ጨዋታ 3-1 አሸንፎ በአጠቃላይ 4-2 ወደ ቀጣይ ማጣሪያ አልፏል። ሌሎች የመልስ ማጣሪያ ጨዋታዎችም ተካሂደዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሞሮኮ ራዳት ላይ ጠራው ጠቅላላ ጉባኤ ዋና የአፍሪካ ዋንጫ ላይ የተሳታፊ ሀገሮች ብዛቱን 16-24 ከፍ ሲያደርግ የውድድሩን ወቅትም ከጥር ወደ ሰኔና ሐምሌ እንዲሆን ወስኗል። 24 ብሔራዊ እግር ኳስ ቡድኖች የሚሳተፉበት አዲሱ የካፍ ውሳኔ ተግባራዊ የሚሆነው ካሜሩን ከምታስተናግደው ከ2019 የአፍሪካ ዋንጫ ጀምሮ ይሆናል። የተሳታፊ ቡድኖች መግዛት የፉክክሩን ጥራት ከመቀነሱም በላይ ለአስተናጋጅ ሀገር አስቸጋሪ ይሆናል የሚል ተቃውሞ በአንድ በኩል፣ በሌላ በኩል ደግሞ ማጣሪያውን ማለፍ እያቃታቸው እንደ ኢትዮጵያ ያሉ መድረኩ ለናፈቃቸው ሀገሮች የተሳትፎ እድል ያስገኛል ብለው የተሳታፊዎቹን መግዛት የሚደግፉም አሉ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ሚኒስትር አህመድ አህመድ በቅርቡ አዲስ አበባ ላይ በከፍተኛ ድምፅ ምርጫ በተመረጡበት ወቅት እንደተናገሩት በካፍ ውስጥ አዳዲስ አሰራሮች የማናመጣ ከሆነ እኔን በስልጣን ወንበሬ አታዩኝም ብለው እንደነበር ይታወሳል። የሆነ ገሌ በኩል ያለ ሰለሞን
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ወደ ተከታዩ ዝግጅታችን እንለፍ። አፍሪካ ነክ ርዕሶች።
ሶስት የአፍሪካ ሀገሮች አንጎላ፣ ኬንያ፣ ሩዋንዳ በመጪው ወር ብሔራዊ ምርጫ ያካሂዳሉ። ሶስቱም የአፍሪካ ሀገሮች የተለያዩ ናቸው። ምርጫው የሚያስገኘው ውጤትና ውድድሩም የብዙዎቹን ትኩረት የሳበ ነው። የአሜሪካ ድምፅ ሬዲዮ ዘጋቢ አኒታ ፖል ከጆሃንስበርግ የላከችውን ዘገባ ትዝታ በላቸው ታቀርበዋለች።
የመጀመሪያው እንደ አውሮፓ አቆጣጠር ከነሐሴ 3-4 የሚካሄደው የትንሿ የባህር በር የሌላት የምስራቅ አፍሪካ አገር የሩዋንዳ ምርጫ ነው። በዚች አገር የዘር ጅምላ ፍጅት እንዳበቃ እንደ አውሮፓ አቆጣጠር በ1994 ዓ.ም ስልጣን የያዙትና እስከ ዛሬ የገዙት ፖል ካጋሜ እንደገና ሊመረጡ ተዘጋጅተዋል። የዓለም አቀፍ ቀውስ አስወጋጅ ድርጅት ኢንተርናሽናል ክራይሲስ ግሩፕ የምስራቅ አፍሪካ ገምጋሚ ማርቲ ሙቲጋ ከሩዋንዳ ምርጫ ምንም አዲስ ነገር አይጠበቅም፣ ሆኖም ዲሞክራሲያዊ ልምምዱን ማድረግ ለራሷ ለአገሪቱና በገንዘብ ለሚረዷት ምዕራባውያን ሸሪኮቿም ጠቃሚ ነው ይላሉ።
ምርጫው አስፈላጊ ነው ብዬ አስባለሁ። ምክንያቱም ሩዋንዳ በአምባገነን መሪ ትመራለች የሚለው ጥያቄ በየጊዜው ይነሳል። ዲሞክራሲያዊ ሀገሮች የሚከተሏቸውን መርሆች ትከተል እንደሆነም ጥያቄ ይነሳባታል። በተለይም እንደ አንድ ከፍተኛ የምዕራባውያን ሀገሮች እርዳታ ተቀባይ ምርጫ ማካሄዷ አስፈላጊ ነው።
የኬንያ ምርጫ እንደ አውሮፓውያን አቆጣጠር ነሐሴ 8 ሊካሄድ የታቀደ ሲሆን ስልጣን ላይ ባሉት ፕሬዝደንት ኡሁሩ ኬንያታና በተቃዋሚ መሪው ራይላ ኦዲንጋ መካከል ትንቅንቅ የታየበት ውድድር እየተካሄደ ነው። የአውሮፓ ህብረት ወደ ሩዋንዳ ታዛቢዎች አይልክም፣ ከ100 በላይ ታዛቢዎችን ግን ወደ ኬንያ ሊልክ ነው። እንደ አውሮፓ አቆጣጠር በ2007 ዓ.ም ምረት በተካሄደው ፕሬዝደንታዊ ምርጫ ኦዲንጋ መሸነፋቸው በሀገሪቱ የፖለቲካና የዘር ግጭት ጭሮ ከ1100 በላይ ኬንያውያን ህይወታቸውን ማጣታቸው አይዘነጋም። ከዚያን ጊዜ ወዲህ ታዲያ እንዲህ አይነቱ ግጭት እንደገና እንዳይከሰት የሀገሪቱ ህገ መንግስት ላይ ማሻሻያ ታክሎበታል። የነሐሴው ምርጫ ህገ መንግስታዊ መሻሻሉ ለውጥ ያመጣ እንደሆነ መፈተኛ ነው ይላሉ ሙቲጋ።
This time just as in 2007 the outcome will be close.
አሁንም ልክ እንደ 2007 ዓመተ ምህረት ውጤቱ የተቀራረበ ይሆናል። ይህ ለእጩዎቹ አሳሳቢ ነው፣ ለሌሎችም የሀገሪቱ ተቋማት እንዲሁ። በተለይም የምርጫ ኮሚሽኑ ከፍተኛ ኃላፊነት አለበት።
በመጨረሻም የነዳጅ ጋን የተባለችው የደቡባዊ አፍሪካ ሀገር አንጎላ እንደ አውሮፓ አቆጣጠር ነሐሴ 23 ከረጅም ዓመታት ወዲህ ለመጀመሪያ ጊዜ ምርጫ ታካሂዳለች። ለአመታት መራሄ መንግስቷን ሙጭጭ አድርገው የያዙት ሆዜ ኤድዋርዶ ዶ ሳንቶስ አይወዳደሩም። ጤና በማጣት በርካታ ጊዜያት ወደ ስፓኝ ለሕክምና የተመላለሱት የ74 ዓመቱ አዛውንት ያቺን ሀገር ለ38 ዓመታት ከገዙ በኋላ ስልጣኑን ይለቃሉ። ምርጫው በብዙም አዲስ ነገር የማይታይበት ለረጅም ዓመታት በኖረው ገዢ ፓርቲና እንዲሁ ተቃዋሚ ሆኖ በቆየ የፖለቲካ ድርጅት መካከል ነው። ቪርሲክ ማልፕሮፍ ለተባለ የንግድ ተቋም ገምጋሚ የሆኑ ማይጃ ባፍኮን ስለ አንጎላ ምርጫ ለቪኦኤ ሲናገሩ ትልቁ ፈተና ከምርጫው ማግስት ነው ይላሉ። ይኸውም አዲሱ ፕሬዝደንት ዋጋው እየወደቀ ስላለው የነዳጅ ገቢ፣ በአጠቃላይ ስለዳሸቀው የሀገሪቱ ኢኮኖሚና በአንጎላ ድሆችና ጥቂት ሀብታሞች መካከል ያለው የኑሮ ልዩነት የትየለሌ መሆኑን አስመልክቶ እርምጃ ሲወስድ ነው ይላሉ። እርምጃውን ለመውሰድም ተመራጩ ፕሬዝደንት የሀገሪቱ ነው የሚባለውን ነገር ግን የፕሬዝደንት ዶሻንቶሽ እና የቤተሰባቸው ንብረት የሆነውን ውስብስብ የንግድ ተቋማት መረብ ጉዳይ ፈቶ ለሕዝቡ ሲያውል ነው ይላሉ።
ተከታዩ ደግሞ የጤና ዝግጅት ይሆናል።
በአማራ ክልል 6 ወረዳዎች ውስጥ ካለፈው ግንቦት አንስቶ በተከሰተ የአጣዳፊ ተቅማጥና ትውከት ወረርሽኝ ቢያንስ የ4 ሰው ሕይወት ጠፍቷል። ወረርሽኙ በተስፋፋባቸው በአንዳስና በአቡነ ሐራ ገዳም የጸበል ቦታዎች፣ በሰሜን አቸፈር፣ በይልማና ደንሳ፣ በፍኖተ ሰላም፣ በጎንጂ እንዲሁም ሰሞኑን በደቡብ ጎንደር ስማዳ ወረዳ ቁጥሩ ከ220 በላይ የሆነ ሰው መታመሙን የክልሉ የጤና ቢሮ ገልጿል። የቢሮውን ኃላፊ ዶክተር አበባው ገበየሁን ዛሬ አግኝቼ አነጋግሬያቸው ነበር። ዝርዝር ማብራሪያ ሰጥተው ሁኔታውን በቁጥጥር ስር አውለነዋል ብለዋል።
አልፎ አልፎ የሚከሰቱ ኬዞች አሉ። ጸበል ቦታዎች ላይ እንደተባለው ይከሰታል። አልፎ አልፎ ስታንድ ባይ እናደርጋለን እና እዛ የፕሪቬንሽን ስራ የህክምና ስራ ይሰራል።
የመከላከልም
የመከላከል ስራ ይሰራል። ህክምና እንሰጣለን ሲከሰት ወይ ሌላ ቦታ እንዳይሰራጭ ማለት ነው። አሁን ሰሞኑን ደግሞ ደቡብ ጎንደር አንድ ወረዳ ላይ ተከስቶ ነበረ።
ምን ወረዳ ነው?
ትማዳ የሚባል ወረዳ አዳ የተሰየመ አለ ዛ የሚባል እዛ ቀጥሎ ሌላ ወረዳ ስያሜ ተሰጥቶ ወጣል። እና አሁን ፕራክቲካል የተከሰተበት ቦታ ነች። መጀመሪያ ላይ ተወሰኑ እንትኖች ነበሩ። ወዲያውኑ ቲም አለ የተደራጀ እንዲህ አይነት ኬዝ በሚከሰትበት ጊዜ ኢሚዲየት የሆነ መልስ የሚሰጥ ማለት ነው።
የሚወረወር ቲም ነው ከባህር ዳር?
አዎ፣ ከዛ የሚሄዳለ ዞኖችና ወረዳዎች ላይ የሚያሉ ተዘጋጅ ያሉ ኤኒ ታይም ችግር ሲከሰት ሕክምናውንም የመከላከል ስራውንም የሚሰራ ማለት ነው። እና ቅድሚያ ትኩረት ያደረግንባቸው የሚጠበቁ ቦታዎች ነበሩ። ይሄ ቆላማ አካባቢዎች፣ የእርሻ ቦታዎች አካባቢ፣ እነሱ አካባቢ ያልተከሰተም እስካሁን ማለት ይሄ ሰሜን ጎንደር የምዕራብ ወረዳዎች አሉ። እዛ አካባቢ ነው አሁን ዝግጅት አደርገን ኤኒ ታይም ቢከሰት በሚል ማለት ነው። አስፈላጊውን ማቴሪያል የሰው ኃይል ምንስልናመስም ብ አንድ ላይ የሚጠብቅ ኃይል አለ። አጋጣሚ ችግር ቢከሰት ማለት ነው። ይሄኛው ግን ጎንደር የነበረው አልጠበቅም ነበረ። እዛ ወረዳ ላይ ግን ያው ዝርዝሮ የተዘጋጀ ስለነበረ አመለጥር ስሩ ባል ማለት ነው። በቁጥጥራችን ውጭ የሆነ ነገር የለም። አሁን
መቼ ነው የደቡብ ጎንደሩ የተከሰተው? ስንት ሰው ተጋለጠ?
እንግዲህ ምን አለ መሰለህ፣ አንዳንድ ጊዜ በተለይ ጸበል ቦታዎች ላይ ያለው ነገር በጣም ብዙ ጊዜ የሚያማቸው ሰዎች ይመጣሉ ጸበል ቦታ ላይ እና ኖርማሊ ድሮም ቢሆን ይሄኛው አሰት ባይሆን ሌላ ምክንያት ተቅማጥ ያማቸዋል እና ያን ሁሉ እንቆጥራለን። ካስቀመጠው ብሎ ብሎ በዛው ነው የሚቆጠረው። እንዲህ አይነት እንትኖችም አሉ እና አንዳንድ ጸበል ቦታዎች ላይ እንደገና ምርመራ ስናካሂድ የናሙና ውጤቶች ኔጌቲቭ ይሆናሉ። እንዲህ አይነት ነገሮችም አሉ እና ሪፖርት የተደረገው ሁሉ ወረርሽኝ ተከስቷል ማለት አይደለም። ስናረጋግጥ እንዲህ አይነት ነገሮች በጣም ብዙ ቦታ አጋጥመናል። በጣም ስለሰጋ ሪፖርት ያደርጋል ኢሚዲየትሊ። እኛም አንድም አይነት እንዲህ አይነት ምልክት ሪፖርት እንዲደርሰን ነው፣ ጥርጣሬም ካለ እንዲደርሰን ነው ያደረግነው። በዚህ መንገድ ነው የተፈራ ያለ ዝሮ ዝሮ አረች ሊሆን ይችላል ብለን ለምን ግን ይህኛው ቦታ ሲከሰት አደገኛ ስለሚሆን እሱን ለመቆጣጠር አንድም አይነት ሪፖርት ይደረጋል። እና አሁን ሪፖርቱ ቁጡ አንዳንድ ጊዜ አሁን ከካሪ ጀምሮ ብዙ ነው ከሺ በላይ የመረጠ ደረጃ አለ። አንዳንዴ ሶስት አራት ኬዞች እና ይጠፋል። እኛም እዛው እንኳን ተክለን ወዳውኑ በስታንዳርድ መሰረት ሕክምና እንሰጣለን። የተደራጀ ኃይል አለ። በዚህ መንገድ ነው እየተቆጣጠርን ያለን። አሁን በቁጥጥራችን የወጣ ነገር የለም። እሺ ሰሞኑ ወረዳ ላይ ግን ትናንት ደረሰ 88 ተመሳሳይ ኬዞች ቁጥር እንደደረሰ ደርሶኛል።
የስማዳው?
አዎ ከጀመረ ጀምሮ።
እሺ ምን ያህል ጊዜ ቆየ?
ሳምንት እየሆነው ነው።
እሺ
በሳምንት ውስጥ አሁን የሚመጡት ኬዞች ቀንሰዋል። የለም አሁን ዛሬ ሪፖርት አልደረሰም። እንግዲህ ማታ ከደረሰ እኛ ያለን ሪፖርቱ በየቀኑ እየቀነሰ መጣሰብ ሆኑ። መጀመሪያ አካባቢ ላይ ነው ትንሽ ተሯርጠት ነው።
በህይወት ላይ የደረሰ ጉዳት አለ? ከዚህ ከ88ቱ መካከል
ሁለት ሰዎች ሞተዋል የሚል ሪፖርት ደርሶኛል። እንግዲህ እነዚህ ሰዎች በዚህ በሽታ ነው የሞቱት ሌላ ችግር ነው የሚለው ማረጋገጥ ይጠይቀኛል።
ዶክተር አበባው እንግዲህ ቀደም ሲል በወጣው ዘገባ መሰረት በአጠቃላይ 138 ሰው ነው ተጋልጧል ወይም ደግሞ ታሟል የተባለ የነበረው የዚህ የ88ቱ ሳይጨመር ማለት ነው እና ሶስት ሰው መሞቱን የተገለጸው አጠቃላይ ቁጥር አሉት በስድስቱ ወረዳዎች ውስጥ ስለተከሰተው ጉዳት?
አንደኛው ሌላ ነው አብሮ ሪፖርት ተደርጎ ነው እንጂ ሌላ ነው።
የትኛው
ሁለት ናቸው? ሶስት ሰው ነው ያልከኝ?
አዎ ሶስት ሰው ሞቷል የተባለው። ጎንጂ ላይ አንድ ሰው ሞቷል ተብሏል። በአንዳሳና አቡነ ሀራም ገዳምና ጸበል ቦታዎች ላይ ሁለት ሰው ሞቷል ተብሏል።
ሊሞት ይችላል። ምን መሰዳ ቅድም የነገርኩት ነገር ነው። በጣም ክሮኒካሊስቲክ ነው። በጣም ሰውነታቸው የተጎዳ በጣም ሰው ችግር ውስጥ የጎዱ ሰዎች ጸበል ቦታ ይመጣሉ እና ተቅማጥ ይዛቸው ትንሽ ጉዳት ካገኛቸው ይሞታል። ምንም ጥያቄ የለም። እንደውም እኛ በጣም እንትኑ ኖርማል እጃችን የገባው ሰው አይሞትም። የሚሞቱት አንዳንድ ጊዜ ጸበሉን እየወሰዱ ጫካ ውስጥ ይደበቃሉ። በገራ በየሜዳው ያይጠቀሙ ስለተከለከለ አሁን ይደበቁና ሰው ያው እንግዲህነትም ጋር ተያይዞ ከሰገራቸው ጋር የሚወጣውን ነገር ማየት ይፈልጋሉ እና ሜዳ ላይ ለመጸዳዳት ግ ይጠፋሉ። በዛ አካባቢ በዛ በዛ ምክንያት ዲሌይ ስለሚያደርጉ እንኳኑ ሳይደርሱ ግርየት ናቸው አልፏል።
ለመሆኑ ምንድን ነው መንስኤው ለዚህ በአማራ ክልል ውስጥ ለተከሰተው የአተት ወረርሽኝ?
የምናየው እንትን አለ እሱን ቬሪፋይ እናደርጋለን። ምክንያቱ በትክክል ይሄ ነው። የተለያየ ምክንያት አለው። አንዳንድ የደም ተቅማጥ ማለት ሌሎችም ምክንያቶች ሊኖሩ ይችላሉ ብለን ወስደናል። ነው ማየም ተመረመረን ሌሎች አካባቢዎች የተለያየው አይነት ነገር ከሆነ በሚል ማለት ነው። ዝሮ ዝሮ በዚህ ወቅት ተቅማጥ ኬዝ ይጨምራል። በተለይ የመጸዳጃ ቤት ግንባታ ሆኗል ደከም ባለበት አካባቢ
ዝናባማ ወቅት በመሆኑ ማለት ሆነው
ትክክል እና በማንኛውም አይነት ተቅማጥ በዚህ ሰዓት ማንኛውም አተት የምንለው ይችላል እሱ ሊሆን ይችላል በሚል ፍራት ማንኛውም ተቅማጥ ሪፖርት ይደረጋል።
ለመሆኑ ወደ ሌሎች አካባቢዎች የመዛመት ስጋት የላችሁም? ወደ ሌሎች አጎራባች ወረዳዎች፣ አጎራባች ክልሎች ሊዛመት አይችልም?
ይችላል። እኛ ምንድን ነው ይሄ በጣም ሰው ብዙ ግሩ ምን መሰለህ፣ አሁን ጸበል ቦታ መጡ አንድ ሰው ብያት፣ ከዛ ይዞት ሌላ ቦታ ይሄዳል፣ መንደር ውስጥ ምናምን ሊያሰራጨው ይችላል። እና ምንድን ነው እያደረግን ያለ ነው፣ እዛ ቦታ የሚመጣውን ሰው መጀመሪያ ከታመመ ከዛ ይወጣል አንሰደው ሰው ቦታ ላይ እንዲታከም ወይም ይዘን ራሳችን ሆስፒታል የተዘጋጀ ቦታ አለ፣ ጤና ጣቢያዎች የተዘጋጁ ቦታዎች አሉ ለዚህ ሕክምና ማለት ነው። እዛ ቦታ ላይ እንዲህ አይነት ምልክት ከታየ ለሁሉም ሰው የመድኃኒት የሚሰጥ መድኃኒት አለ። መድኃኒትን ወስዶ ምልክት ሳያሳይ ይሄዳል። አንዳንዱ ያንን ለመከላከል ምልክት ባያሳይም መድኃኒት እንሰጥና መድኃኒት የሚዋጥ መድኃኒት ነው፣ ክትባት አይደለም። መድኃኒት የሚዋጥ የራሱ ምናልባት ምልክት ሳያሳይ ውስጡ ስለሚኖር ያችን መድኃኒት ወስዶ እዛው ባክቴሪያውን ገሎ ይሄዳል ማለት ነው።
ዶክተር አበባው ይሄንን ያህል በአምስት ወረዳዎች በስድስት ወረዳዎች እስከሚስፋፋ ድረስ ይሄ ዜና ከወጣ ወዲህ ቸልተኝነት ነበረ፣ በዚህ ምክንያት ነው እንዲህ የተስፋፋው የሚሉ ቅሬታዎችን ሰምቻለሁ። እና ምንድን ነው እርስዎ የሚሉት እንደ ጤና ቢሮ ኃላፊ?
ቸልተኝነት የሚባል ነገር የለም። እንኳን እዚህ ሌሎች ክልሎች እንዳይከሰት ጥረት እያደረግን በጣም ተጠንቀቅ ነው የሚጠበቀው። ችግሩ ኤኒ ታይም ሊከሰት ስለሚችል
እርስዎ መቼም የክልሉ የጤና ቢሮ ኃላፊ ኖት፣ የፖለቲካ ሹመኛ ኖት፣ ከዛ በተጨማሪ ግን ባለሙያ ኖት። የሕክምናው አካባቢ የጤናው አካባቢ በቂ የሆነ የህብረተሰብ ጤና እውቀትም አለዎት ብዬ አምናለሁኝ። ብዙ ሰዎች የሚከራከሩበት አንድ ነጥብ አለ። አጣዳፊ ተቅማጥና ትውከት ወይም አተት ኮሌራ ነው የሚሉ አሉ። እርስዎ ምንድን ነው በዚህ በኩል ሀሳቦ?
እንግዲህ መታወጅ አለበት ኮሌራ ተብሎ። እንግዲህ እውነት ለመናገር ባክቴሪያው የኮሌራ ባክቴሪያ ስለመሆኑ በአይኔም አላየሁም። የሚታየው ምልክት የዚህ በሽታ አይነት ምልክት ይታያል።
የኮሌራ ምልክት ማለት ነው።
ግን ተመርምሮ ኮሌራ ነው ተብሎ መነገር አለበት በላብራቶሪ። ያንን አላደረግንም።
ለምን አላረጋችሁም?
የምንሰጠው ህክምና መመርመር አለበት። ፋብሪኬዝ ኢንስቲትዩቱ፣ ናሽናል ላብራቶሪ፣
የማህበረሰብ ጤና ኢንስቲትዩቱ
እሱን መጠየቅ እንግዲህ እሱ ላይ የፌት ቦታ ይከሰታል። ምንም ጥያቄ የለ። አሁን መጀመሪያ ላይ መያድ በኩል የተወሰኑ ኬዞች የታዩ፣ ግን ዋናው ነገር ከቁጥጥር ውጭ ሆኖ ይሄ ባክቴሪያ ችግር መፍጠር ይችላል ወይም እንደዋና ሊታይ ይችላል። አፕሩቭ ሆኖ አናውንስ መደረግ ያለበት በዜና ጥበቃ ሚኒስቴር አለ ከተባለ ሌሎች ኢንተርናሽናል ትምህርት ላይ ይኖረዋል። እኛ ምንም የብቀን በሽታውን እናገኘ ጥቅም ያን እንትን አይደለም። ችግር የሚያመጣቸውም አናውንስ መደረግ አለበት እና አሁን ያንን ነው። አሁን ግን ላብራቶሪ ወስደዋል። ሶዙን አይንን ሳያደርገው እኛ ክልልም ያለው ኮሌራ ከሆነ ይነገራል። ምንም የሚሸሽገው ነገር የለም።
የአማራ ክልል የጤና ቢሮ ኃላፊ ዶክተር አበባው ገበየሁን አመሰግናለሁ።
አሁን የዜና ማጠቃለያ እናነባለን። ከአንድ መቶ በላይ የሚሆኑ በቅርቡ ከኢትዮጵያ እስር ቤቶች የተፈቱ ሶማሌዎች የሶማሊያ መንግስት ተረክቧቸው ባለፈው ቅዳሜ ሞቃዲሾ መግባታቸውን የመንግስት ባለሥልጣኖች ለአሜሪካ ድምፅ የሶማሊኛ አገልግሎት ገልጸዋል። ሶስት የአፍሪካ ሀገሮች በነዳጅ ዘይት የበለጸገችው አንጎላ፣ በምስራቅ አፍሪካ ትልቅ ቦታ ያላት ኬንያና በፍጥነት እያደገች ያለችው ሩዋንዳ በመጪው ወር አብይ ምርጫዎች ለማካሄድ ተዘጋጅተዋል። የፕሬዚደንት ዶናልድ ትራምፕ የቅርብ አማካሪ የሆኑት የሴት ልጃቸው ባለቤት ጄድ ኩሽነር ባለፈው ዓመት በዩናይትድ ስቴትስ በተካሄደው የምርጫ ውድድር ወቅትና ከዚያ በኋላ አራት ጊዜ ከሩሲያ ባለሥልጣኖች ጋር ተገናኝተው እንደተነጋገሩ ገልጸዋል። ይሁንና ከእነሱም ሆነ ከማናቸውም የውጭ መንግስታት ጋር አልተመሳጠርኩም ብለዋል። መኪና ውስጥ የተጠመደ የታሊባን የአጥፍቶ ጠፊ ፈንጂ በአፍጋኒስታን መዲና ካቡል በትንሹ የ35 ሰዎችን ሕይወት አጥፍቷል። ፓኪስታን በምትገኘው ምስራቃዊት ከተማ ላሆር በአጥፍቶ ጠፊነት የሚጠረጠር ሰው ቢያንስ 26 ሰዎችን ገድሎ 50 የሚሆኑትን እንዳቆሰለ የሀገሪቱ ባለሥልጣኖች ገልጸዋል። የሙስሊሞችና የአይሁዳውያን የተቀደሰ ስፍራ በሆነው በኢየሩሳሌም ዙሪያ ያለው ንትርክ የፈጠረው ውጥረት ድንበር ተሻግሮ ወደ ሊባኖስ ተዛምቷል። ¶¶
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙ መሪ ብርሃን ኃይሉ፣ ቴክኒሻኑ ቮይቼክ ዞርኒያክ ነው።
አሁን እንግዲህ የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።
አብራችሁን ስለቆያችሁ እናመሰግናለን። Thank you.